Demnatarachu, እንደምንዋላችሁ ሁላችሁንም እንኳን ወደ ሻሎም የከሳት በኋላ ፕሮግራም በሰላም መጣችሁ ላለሁኝ። ጌታ እንዲባርከን እሱ በመካከላችን እንዲገኝ በጸሎት እንጀምራለን። አንድ ጥቅስ አነብና ጸሎት አድርገን ፕሮግራማችንን እንቀጥላለን። ጥቅሱ ማርቆስ ወንጌል 10:27 ኢየሱስም ተመለከታቸውና ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ሁሉ ይቻላልና አለ ይላል። እሺ እንጸልይ። ሁሉን የምትችል ታላቅ ቅዱስ ቸርና አፍቃሪ የሆንክ እግዚአብሔር አባታችን ሆይ እናመሰግንሃለን። አቤቱ በዚህ ሰዓት ደግሞ በፊትህ እንድንቀርብ ጌታ ከሩጫ ረጋ ብለን ያንተን ቃል እንድንሰማ በመዝሙር እንድናመሰግን ይህንን ጊዜ ስለሰጠህን ክብር ምስጋና ለአንተ ይሁን። አቤቱ አባታችን ሆይ ጊዜያችንን አንተ እንድትባርክልን በመካከላችን ተገኝተህ አንተ እንድትቀድሰን መንፈስ ቅዱስ ሆይ ልትናገረን ያለህን ደግሞ እንድናዳምጥ እንድትረዳን እንለምንሃለን። ጊዜያችንን ሁሉ ባርክልን፣ ከፍ ከፍ በል በመካከላችን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንደገና ሁላችሁንም እንኳን ደህና መጣችሁ ላለሁኝ። ጌታ ጊዜያችንን ይባርክልን። በመዝሙር መጀመሪያ እህታችን ለምለም ወደ እግዚአብሔር ፊት ታቀርበናለች። ለምለም
እንደምን ዋላችሁ? የምዘምረው መዝሙር በልቤ ፀሐይ ታበራለች የሚለው ይዘምራለሁ። በልቤ ፀሐይ ታበራለች በክብር በብርሃኗ፣ ብርሃኑም ሁሉን ያበራል ኢየሱስ የኔ ብርሃን። ብርሃን አለኝ ብሩህ ብርሃን የደስታ አሳሲ ያልኩ የፈገግታን ፊቱን ሲያሳይ በልቤ ብርሃን ይሁን። ዛሬ በልቤ እገኛለሁ ለንጉሴ የሚሆን ኢየሱስ ሊሰማኝ ይችላል የሕይወትን መዝሙር። ብርሃን አለኝ ብሩህ ብርሃን የደስታት አሳሲ ያልኩ የፈገግታን ፊቱን ሲያሳይ በልቤ ብርሃን ይሁን። ልቤ ተደስቷል አሁን ጌታዬ ቀርቦኛል። ሰላም በልቤ ሲመነጭ ሕይወቴ ይበራል። ብርሃን አለኝ ብሩህ ብርሃን የደስታት አሳሲ ያልኩ የፈገግታን ፊቱን ሲያሳይ በልቤ ብርሃን ይሁን። ልቤ በደስታ ተሞልቷል ፍቅርና ምስጋና ለሰጠኝ በረከት አሁን ለማገኘው ደስታ። ብርሃን አለኝ ብሩህ ብርሃን የደስታት አሳሲ ያልኩ የፈገግታን ፊቱን ሲያሳይ በልቤ ብርሃን ይሁን። አሜን።
አሜን አሜን። በጣም ደስ የሚል መዝሙር ተባረክልን። አሁን ወደ እግዚአብሔር ቃል እንሄዳለን። እግዚአብሔርን ቃል የምታመጣለን እህታችን ማዚነት፣ ጌታ በቅዱስ መንፈሱ ይምራሽ።
አሜን። እግዚአብሔር ይባርካችሁ እህቶቼ። እንግዲያም ፈቃደኛ ሆነሽ እያገለገልሽን ስለሆነ እግዚአብሔር ይባርክሽ ለምለም። ስለዚህ መልካም መዝሙር እግዚአብሔርን እናመሰግናለን። ተባረኪልኝ። ባለፈው ሳምንት የጀመርነውን የክርስቶስ ምሳሌያዊ ትምህርቶች ከሚለው 18ኛው ምዕራፍ እንቀጥላለን። መጽሐፉ ያላችሁ ገጽ 123 ላይ ነው ያለ ነው። ምዕራፉ አርዕስቱ ወደ ጎዳናዎችና ወደ ገጠር መንገዶች ውጡ ይላል። ምዕራፉ የተመሰረተበት የመጽሐፍ ቅዱስ ክፍል ሉቃስ 14 ቁጥር 1 ከዛ ከ12 እስከ 24 እንደተለመደው እናነባዋለን። ከዛ ጸሎት እናደርጋለን። የመጀመሪያውን ቁጥር ብቻ ላንብብና ጸሎት እናደርጋለን። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነሱ ይጠባበቁት ነበረ። እንጸልይ። ቅዱስና ማሪዮን ከአባታችን እጅግ አድርገን እናመሰግናሃለን። እንደገና በእግሮች ስር ለምንቀመጥባት ለዚች ጊዜ ጌታ አባቶ በሕያው ቃልህ በምረትህ ለምንጎበኝባት ለዚህ ስፍራ እጅግ አድርገን እናመሰግናሃለን። ስለዚህ መስመር በዚህ መስመር ገብተው ስለሚያገለግሉ ስለሚገለገሉ ወገኖች ሁሉ እጅግ አድርገን እናመሰግናለን። ተስፋችን አንተ ስለሆንክ ጌታ አባት ሆይ በፊትህ መቅረብን ደግሞ እንድንወድ እንድንናፍቅ ወደን ፈቅደን በፊትህ እንድንቀርብ ስላገዘን መንፈስህ እጅግ አድርገን እናመሰግናለን። ጌታ አባት ሆይ ምርጫችን አድርገን በፊትህ ቀርበናል። እንደመጣን እንዳንወጣ ከዚህ ስፍራ በምረትህ በሕያው ቃልህ እንድትጎበኝን እንድትነካን ልባችን እንድዳስሰን እንጸልያለን። ጌታ አባት ሆይ ሕይወታችን የሚለወጥበት ወደ ሰማይ አቅጣጫችን የምናስተካክልበት ጊዜ እንዲሆንልን አእምሯችን ልባችን ሁሉ ተቆጣጠር። መልካም መሬትን ቃልህ በእያንዳንዳችን ልብ ውስጥ ያገኝ። እንደ ሊዲያ በተከፈተ ልብ እንድናዳምጥህ እንድንቀበልህ እንደ ቤርያም ሰዎች ደግሞ ነገሩ ይሄን ይሆንን ብለን የምንመረምር እንድንሆን አስተዋዮች ቤቱንም በአለት ላይ እንደመሰረተው ሰው እንድንሆን የተግባር ሰዎች እንድታደርገን ጸለይን። ጊዜያችን ሁሉ ተረከብልን። በመካከላችን እንደ ተስፋ ቃል ተመላለስ። በደል ኃጢአታችን፣ ድካም ስንፍናችን ሁሉ ይቀበለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንደገና ቀጥለን እናነባለን። ሉቃስ 14 ከ12 እስከ 24 እንደዚህ ይላል። በጌታ ስም አነባዋለሁ። ከ12 እስከ 24 የጠራውንም ደግሞ እንዲህ አለው፣ ምሳ ወይም ራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንም ባለጠጎች ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና። ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እንጀራ የሚበላ ብፁዕ ነው አለ። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም አምስት ጥማድ በሬዎች ገዝቻለሁ፣ ልፈትናቸውም እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው። ባሪያውም ደርሶ ይህን ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና እና ወደ ስላች ወጥተህ ነው ፈጥነህ ውጣ ድሆችንና ጉንድሾችንም አንካሳዎችንና እውሮችንም ወደዚህ አግባ አለ። ባሪያውም ጌታ ሆይ እንዳዘዘኝ ተደርጓል ገናም ስፍራ አለ አለ። ጌታውም ባሪያውን ቤቱ እንዲሞላ ወደ መንገድና ወደ ቅጥር ወጣና ይገቡ ዘንድ ግድ በላቸው አላችኋለሁና ከታደሙቱ ከነዚያ ሰዎች አንድስ እንኳን ራቴ አይቀምስም አለ። በጣም ብዙ ትምህርቶች ያሉት ምዕራፍ ነው። በጣም ብዙ ትምህርቶች ያሉት የቃል ክፍል ነው እና ባለፈው ታነበብነው መልስ ብዬ አንድ ትንሽ አንቀጽ ላንብብ። የቀረቡት ማመካኛዎች ሁሉ አምሮ በአንድ ጉዳይ የተጠመደ ሰው የሚሰጠው የክህደት መልስ ናቸው። ለእነዚህ ተጋባዥ እንግዶች ሌሎች ጉዳዮች ሐሳባቸውን መስጠው የያዙ ነበሩ። በመሆኑም እንመጣለን ብለው ቃል የገቡበትን ግብዣ ወደ ጎን በመተው በቸርነት የጋበዛቸውን ወዳጃቸውን በቸልተኝነትና በግዴለሽነት ምላሻቸው ሰደቡት። አክብሮ ጠሪ አክባሪ ነው አይደል? ያን ጥሪ ደግሞ ሰምቶ የሚመጣ ደግሞ አክባሪ ነው። ስለዚህ ሰው አክብሮ ሲጠራን አክብረን እኛም ልንመጣ ይገባል። አለመምጣት ማለት ማርፈድ ማለት ትልቅ ስድብ ነው አይደለ? ለዛ ለጠራን ሰው ያለንን አመለካከት ያሳያል። ሌላ ነገር ከሱ እንደሚበልጥብን ያሳያል። ቅድሚያ እንዳልሰጠነው ክብር እንዳልሰጠነው ያሳያል። እና እነዚህም ሰዎች ተጋባዦች ያመጡት ምክንያት በጣም የሚያሳዝን ምክንያት ነው። አንድ ጊዜ አንድ ሰባኪ ብዙ ናቸው አንድ ብቻ አይደለም ብዙ ጊዜ እውነትን ሲያገኙ ፓስተር የሆኑ ማለት ነው በቤተክ ትልቅ ጉባኤ ያላቸው ፓስተሮች የሰንበትን እውነት ሲያውቁ የተለየ እውነት ሲያውቁ እና ምን ይለኛል ህዝቡ ይሄ ሁሉ ዘመን እንዲህ ነው ያልኩ አስተምሬ መጥቼ አሁን እንዲህ አይደለም ለማለት እንዴት ይችላልው? ያ ብቻ ሳይሆን ግን መባረሩን በመፍራት ስራ ማጣቱን በመፍራት እነቱን ያወቁ እነቱን ግን ለህዝቡ ሳይስተምሩ የሚኖሩ ብዙዎች አሉ። የሚጠብቅባቸውን ያ እነት የሚጠብቅባቸውን እርምጃ ያልወሰዱ ብዙዎች እንዳሉ ሲመሰከር ተመቻቃለሁ። እናንተም ተምታችሁ ታውቁ ይሆናል። ምክንያታቸው ውሃ ያነሳለ ይባላል። ውሃ ያነሳ ከተጠራንበት ካወቅነው እውነት ይበልጣል የምናቀርበው። ትዳሬ እንዳይፈርስ አንዲት የቤታችን ሰራተኛ ነበረች በፊት እና እኛ ቤት እያለች ወደ ቀበናቸዎች ይዣት ሄድ ነበር ማለት ነው እና መማርና መጠመቅ ፈልጋለሁ ብላ ኦርቶዶክስ ነበረች መማርና መጠመቅ ፈልጋለሁ ብላ ተምራ ተጠመቀች። ከዛ በኋላ አገባች ባል እና ከቤት ወጣች። አሁን ከብዙ አመት በኋላ እኔም እዚያ ውጭ ወጣው ከተመልሼ ኢትዮጵያን ስጎበኝ ልጎበኛት ሄድኩ ቤቷ። እቤቷ ስሄድ ክታብ አስራ አንገቷ ልጆቹ አሉ ክታብ አስረው በቃ የገብርኤል ማህበር የምናም ማህበር እያለች እንደገና እንደ የኦርቶዶክስ ህይወት ትኖራለች ማለት ነው። ከዛ ከቤተሰቦቿ ፊት ምንም አላልኳትም። በኋላ ልትሸኘኝ ስትወጣ ምን ሆነሽ ነው እንደገና ወደ ኦርቶዶክስ የተመለሽው አልኳት። እንዴ ከቤተሰቡ ጋር ኖራለሁ አለች። ይሄ አካባቢ ሁሉ የምታውቂው በሙሉ በቃ እንደዚህ በማህበራት የተያዘ ነው። በማርያም ማህበር፣ በገብርኤል ማህበር፣ እድሩ ምኑ በቃ ከሁሉ ነው የሚያወጡሽ። እንደዛ ከሆነ ባለቤቴ ባለቤቴ ቤተሰቦችስ ምን ይሉኛል? አሁን እኔ ነግራቸዋለሁ አንድ ጊዜ ጸሎት አደረ ሰጥቻለሁ ልጆቿን ትልልቅ ልጆች ናቸው ከልጆቿ ጋር ያወራው ቻሌንጅ ያደረኳቸው ነው ጥያቄ የጠየቁ የመጽሐፍ ቅዱስ ታነባላችሁ ወይ መጽሐፍ ቅዱስ በበዓል እንኳን አደረሰሽ ሲሉ ማለት ነው እንኳን አደረሰሽ ምናምን ያሉ ሲያወሩ አይ መጽሐፍ ቅዱሳዊ ስላልሆነ እኔ አዎ ክርስቲያን ነኝ ግን መጽሐፍ ቅዱሳዊ ስላልሆነ እንደዚህ እንደዚህ አይነት ባህሎችን አላከብርም በሚለው በዛ ንግግር ጀመርን ማለት ነው እና ዝም ብሎ በቤተክርስቲያን ስለተነገረ ስላደግሽበት አይደለም አንድ ነገር መከተል ያለብሽ ይሄ የግል ነው ሃይማኖት የግል ነው የቤተሰብ አይደለም የህብረተሰብ አይደለም የግል ነው ስለዚህ በግልሽ እወቂ እውነት ነው ወይ ትክክል ነው ወይ እንጂ ከተለመደው መንገድ ጋር ዝም ብሎ መሄድ አያስፈልግም በሚል በዛ ንግግር ጀምረናል ካንዷ ልጅዋ ጋርና መጽሐፍ ቅዱስ ታነብያለሽ ወይ ስላት አንብቢያላቅም አለች ይውላችሁ ስለዚህ መጽሐፍ ቅዱስ ስልክሽ ላይም ቢሆን ዳውንሎድ አድርገሽ አንብቢ ብዬ ጥያቄዎች ሰጥቻት ለነዚህ ጥያቄዎች መልስ እንድትሰጪኝ አንብበሽ ራስሽ ስለዚህ ዛሬ ምንድነው ምክንያታችን እያንዳንዳችን እ እግዚአብሔር ወጣ ሊያደርገን ይፈልጋል አይደል ወጣ ሊያደርገን ይፈልጋል ከፍ ሊያደርገን ይፈልጋል ለአዲስ ነገር ይጠራናል እዛ የለመድነው ነገር ላይ ብቻ እንድንቀር አይፈልግም በህይወትም ቢሆን ኃጢያትንም በማሸነፍ በክርስትና ለመምዳችን ያደግን እንድንሄድ ይፈልጋል ዝም ብሎ እንደማይንቀሳቀስ ውሃ ሆነን እንድንኖር አይፈልግም እግዚአብሔር ስለዚህ ስንጠራ እግዚአብሔር በህሊናችን ሲናገረን በቃሉ ሲናገረን ደጋግሞ ሲያሰማን አንድ ነገርን እርምጃ መውሰድ ያለብን ነገር ስለሆነ ከዚህ በፊትም ተምረናል አይደል ሰንበት ምታችን ላይ ደጋግሞ እግዚአብሔር የሚናገራቸው ነገሮች አሉ መጽሐፍ ቅዱስ ላይ ደጋግሞ ከሌላ ነገሮች ይልቅ ለኛም እንደዛ ውስጣችን እንደዛ ደጋግሞ አንድ ነገር ከተሰማን ለነሱ የሚገባ እርምጃ አለ ጥሪ ነው ጥሪ ነው እግዚአብሔር እየጋበዘን ነው ለአዲስ ለመምድ እየጋበዘን ነው ለአዲስ ለመምድ ለዚህ ሽንበር ታዛዦች እንሁን ብትወዱኝ ትዛዜን ጠብቁ ሲል 10ቱን ትዛዛት ብቻ አይደለም የማዛችሁን ነገር ሁሉ ነው የምጠራችሁን ጥሪ ሁሉ ነው እንደነዚህ ሰዎች ማይሆን ተርካሻ ይባላል ተርካሻ ምክንያት እናቀርብ ይሆን ምንም ዋጋ የሌለው ሚስታግ ብቻ አለው ሚስቱን ይዞ ለምን አይመጣም እንደውም ይቅርበለኝ አላለም እኮ ሚስታግ ብቻ አለውና መምጣት አልችልም ባለው ነው ያለው በሬዎች ገዝቻለሁ ልፈትናቸው ወጣለሁ መሬት ገዝቻለሁ ገዝተውታል እኮ ሌላ ጊዜ መደረግ በሚችል ነገር መቆየት በሚችል ነገር መቆየት የማይችለው ነገር ዛሬ መሆን ያለበት ነገር ለምን ነው እናስተላልፍ የምንፈልገው የእያንዳንዳችንን ህይወት ነው የሚያንጸባርቁት እነዚህ ሰዎች እንቀጥል እንደዚህ ይላል ክርስቶስ ታላቁን ግብዣ ያመሳሰለው በወንጌል በኩል ስለቀረበው ስጦታ ነው የምሳሌው ዋና ሐሳብ ያለምንም ጥርጥር ክርስቶስ ነው እርሱ ከሰማይ የመጣ እንጀራና የደህንነት ውሃ ምንጭ ነው የጌታ መልእክተኛ የሆነው ዮሐንስ ስለ መድኃኒዓለም መምጣት ለአይሁዳውያን ሲመሰክርላቸው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት ነበረ ወደ ክርስቶስ እያመላከተ የነበረው ዮሐንስ 1:29 ላይ እግዚአብሔር ሁሉን ባዘጋጀበት ግብዣ ላይ ሰማይ ሊሰጠው የሚችለውንና ከአእምሮ በላይ የሆነውን ታላቁን ስጦታ ሰጣቸው የእግዚአብሔር ፍቅር ተዝቆ የማያልቀውን ሀብት በማፍሰስ ታላቁን ግብዣ አዘጋጀ ክርስቶስም አለ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ዮሐንስ 6:51 የደህንነት መንገድ የተዘረጋው። ስለዚህ እኮ ስለ ኢየሱስ ክርስቶስ መምጣት እኮ ብዙ ትንቢት ተነግሯል። ያንን በቃላቸው ማነብለብ የሚችሉት ናቸው እኮ አሁን እየተከራከሩትና እየተጨቃጨቁት ያሉት። አንደኛው ቁጥር ላይ ስናነብ እንደሱ አይደለም የሚለው? ይጠባበቁት ነበረ። ካፉ የሚወጣውን ይጠባበቃሉ፣ የሚሰራውን ይከታተላሉ። በቃ ምክንያት ይፈልጉበታል። እንደው በምን ይህን ሰውዬ እናስወግደው? እውነት ይሆንን? እውነት እንደሚለው የእግዚአብሔር ልጅ ይሆንን የሚለው ጥያቄ ሳይሆን የሚያስጨንቃቸው እንዴት እናስወግደው? ሰው ሁሉ ወደ እሱ እየሄደ ነው፣ ምን ይሻላል ብለው እንከን ነበር የሚፈልጉበት። የሚገርም እኮ ነው። ሰማይ ሊሰጠው የሚችለውን ክቡር ስጦታ እንዴት አድርገን እናስወግደው? ደሙ በእኛና በልጆቻችን ላይ ይሁን። ስቀለው፣ ስቀለው፣ አስወግደው፣ አስወግደው። እኛ ልንገለው አንችልም፣ አንተ ግደልልን። በጣም የሚገርም እኮ ነው። የሚገርም ነው የሰው ባህሪ። እነሱን ለመኮነን ሳይሆን የሰው ባህሪ እንደዚህ ነው። በርባንን እንመርጣለን። ዙሮ ሊጎዳን፣ ሊሰርቀን፣ ሊያጠፋን የሚችለውን ጠላታችንን ከአዳኛችንና ከመድኃኒታችን በላይ ልንወድ የምንችልበት ባህሪ ነው ያለን ሰዎች። ምንም በቃ ምርጫችንን የማናቅ የጠፋን። እግዚአብሔር የሰጠው የዓለምን ኃጢአት የሚያስወግድ ብቸኛ መንገድ ብሏል። ገና ከዘፍጥረት ጀምሮ በዘርሽ እና በዘሩ መካከል ጠላትነትን አደርጋለሁ። መጥቶ ራሱን የሚቀጠቅጥ እሱ ብቻ ነው። ከሴቷ የሚመጣው ዘር፣ ከቤተ ክርስቲያን የሚመጣው ዘር፣ ከሰማይ የወረድኩ እንጀራ እኔ ነኝ ያለው የዓለምን ኃጢአት ሁሉ ያስወግዳል የተባለለት፣ ድንግል ትወልዳለች የተባለለት፣ ብዙ ብዙ የተባለለት በምሳሌ እነ ሙሴ እነ አብርሃም በምሳሌ በብዙ ምሳሌ ይህን ሁሉ እኮ አጥንተን እናውቃለን ያሉ ናቸው። እንግዲህ ይህን ሁሉ አጥንተን አውቀናል፣ መጽሐፍትንማ ታውቃላችሁ አለ ጌታ ኢየሱስ። እነሱ ግን ስለ እኔ ነው የሚመሰክሩት። የእውነት ቢሆን ያነበባችሁትና ያጠናችሁት ስለ እኔ ነበር የሚመሰክሩት። እኛ የማንም ባሪያ አይደለንም፣ የአብርሃም ልጆች ነን። እኛ በባርነት ተይዘንም አናውቅም። አይ በጣም ያሳዝናል። ያለንበትን ሁኔታ የሚያስፈልገንን ነገር አለመረዳት በጣም የሚያሳዝን ነው። ጌታ ኢየሱስ ግን ከሰማይ የወረደ እንጀራ፣ ከሰማይ የወረደ ውሃ፣ እኔን የሚጠጣ ከእኔ የሚጠጣ ለዛች ሴት ሲነግራት በጉድጓድ ውሃ ላገኛት ከእኔ የሚጠጣ አይጠማም። አለመጠማት ብቻ ሳይሆን ከውስጡ የውሃ ምንጭ አለማቋረጥ ይፈልጣል። አይደለም ለራሱ ለሌላ ሁሉ ይተርፋል። መንፈሱ ረክቶ እኛ የምናየው እነዚህን ነገሮች አሁን በብዙ ቤተክርስቲያናት የሚሰበኩት በዓለም በሚታዩ ነገሮች ብቻ በብልጽግና እሱ አይደለም ቁም ነገሩ። እግዚአብሔር በምድር ሀብታሞች ሁነን ተደላለን እንድንኖር አይደለም አላማው። ሀብታም መሆን ኃጢአት ነው አይደለም? ሀብታም ልትሆኑ ትችላላችሁ። እሱ አይደለም ግን አላማችን፣ የእግዚአብሔርም አላማ እሱ አይደለም። በመንፈስ ሀብታሞች እንድንሆን ነው የሚፈልገው። ለሌሎች የምንሰጠው ምክር ያለን፣ ማጽናኛ ያለን፣ ጸሎት መጸለይ የምንችል፣ ሌሎችን መደገፍ፣ እጆቻቸውን ደግፈን የምናቆም፣ እንዳይወድቁ እንዳይዝሉ የምናደርግ ሀብት። ከዛ የበለጠ ምን ሀብት አለ? ከዛ የበለጠ ሀብት የለም። እና ከኛ የሚመነጭ ከኛ የሚወጣ ብዙ ነገር ሊኖር እንደሚችል ይነግረናል። መቼ? እሱ የምንበላ ሲሆን፣ የህይወት እንጀራ ከኛ ጋር ሲሆን፣ የህይወት ውሃ ከኛ ጋር ሲሆን፣ መንፈሳዊ ህይወታችን የበለጸገ ይሆናል። ምን ዋጋ አለው? ምን ዋጋ አለው? መንፈሳዊ ህይወታችን ቀጭጮ ስጋችን ቢደልም ምን ዋጋ አለው? በእሳት የሚጠፋው በእሳት በሚጠፋው መዝገባችሁን በሰማይ አስቀምጡ ይላል አይደለ? ብል በማይበላው ሌቦች በማይሰርቁት። እኛ አስበልጠን በህይወታችን የምናየው ነገር ምንድን ነው? ነገር ግን የወንጌልን የግብዣ ጥሪ ለመቀበል ሰዎች በቅድሚያ ክርስቶስንና ድንቁን ለመቀበል የሚያስችላቸው ብቸኛ ዓላማ ምድራዊ ፍላጎታቸውን ማስገዛት አለባቸው። እግዚአብሔር ለሰው ልጅ ሁሉን ስለሰጠ እርሱን የመከተል ዓላማ ከማንኛውም ምድራዊና ስግብግብ ፍላጎት በላይ እንዲያደርግ የሰውን ልጅ ይጠይቃል። ምክንያቱም እግዚአብሔር የተከፋፈለ ልብ መቀበል አይችልም። ዓለማዊ ጉዳዮች ልቡ የተነከረ በዓለማዊ ጉዳዮች ልቡ የተነከረ ሰው ለእግዚአብሔር መሆን አይችልም። ልቡ እየተከፋፈለ አንድ እግሩ እዚህ ጋር፣ አንድ እግሩ እዛ ጋር፣ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል አይደለም? አዎ። ሁሉን ትተህ ተከተለኝ። እኛ ሁሉን ትተን ተከተልን፣ ምንድን ነው ትርፋችን? እንዳለው ጴጥሮስ እስቲ እናርግ፣ እስቲ ሁሉን ትተን እስቲ እንከተለው። የሚበልጥብን በልባችን ከሱ የሚበልጥብን ነገር አይኑር። ጳውሎስ እንዳለው በመጠን መኖርን ልመዱ ብሏል አይደለም? የምበላውና የምለብሰው ካለኝ ያ ይበቃኛል አለ። እንደ ጳውሎስ ሀብታም አለ? እዩ ስንት ቤተ ክርስቲያን እንደከፈተ፣ ስንት ወዳጆች እንዳተረፈ ለሰማይ፣ በእግዚአብሔር ስራ ስንት እንደተጠመደ፣ እራሱ ስራውን ድንኳኑን እየሰፋ ራሱን እያስተዳደረ በእግዚአብሔር ስራ እየተጠመደ እንደዛ አይነት ህይወት አያስቀና? ያስቀናኛል በጣም። እግዚአብሔር ሲጠራን ወንጌልን ስንቀበል፣ በወንጌልን ተቀብለን ስንቀጥልን በክርስትና ህይወት በልባችን ውስጥ የሚበልጥ ከእግዚአብሔር የሚበልጥ ልባችንን የያዘው ጊዜያችንን የያዘው ገንዘባችንን የያዘው ነገር እንዳይኖር መጠንቀቅ አለብን። ጳውሎስ እንዳለው ራሳችን እንመርምር፣ ሁልጊዜ እንመርምር። በቆምንበት የቆምንበት ነገር ምንድን ነው? የሚፈርስ የሚናድ? የተደገፍንበት ነገር ምንድን ነው? ሸንበቆ ነው የሚናድ? ደገፍ ካል ነው በደንብ ይሄ ጽኑ ነው ብለን የተደገፍንበት ነገር ምንድን ነው? ቤተሰብ ነው? ገንዘብ ነው? ምንድን ነው? እሱን ልናውቅ ይገባል። ይሄ የራሳችን የልባችን ጥያቄ ነው። ይሄ የምሳሌያዊ ትምህርት ለዘመናት ሁሉ የሚሰራ ነው። በጉን በሚሄድበት ሁሉ ልንከተለው ይገባናል። የእርሱን ምሪት ሁልጊዜ ልንከተል፣ ከእርሱ ጋር ያለንን ወዳጅነት ከማንኛውም ምድራዊ ሰው ጋር ካለን ወዳጅነት አብልጠን ልንይዝ ይገባናል። እንዲህ ይለናል፣ ከእኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። ማቴዎስ 10:37 ክርስቶስ በምድር በነበረበት ዘመን አንድ ቤተሰብ የዕለት እንጀራ ለመቁረስ ሲሰበሰብ በእግዚአብሔር መንግሥት ቀርቦ ከማዕድ የሚበላ ብፁ ነው የሚሉት ቃላት ይደገሙ ነበረ። በዚህ ምሳሌ ግን በዋጋ ሊተመን የማይችል ወጪ ተደርጎበት የተዘጋጀውን ግብዣ የሚመገቡ እንግዶች ማግኘት እንዴት አስቸጋሪ እንደሆነ ክርስቶስ አሳያቸው። እርሱ ሲናገር ይሰሙ የነበሩት የምረትን ጥሪ ይችላል ማለታቸውን አውቀዋል። ምክንያቱም ለእነርሱ አለማዊ ንብረት ሀብትና ደስታ እጅግ የሚመስጣቸው ነበር። ስለዚህ ሁሉም በአንድነት ያመካኙ ጀመር። ዛሬ በህይወታችን በትዳር ምክንያት፣ በስራ ምክንያት፣ በልጆች ምክንያት አይምሯችን ንውዝ ብሎ አንዳንድ ጊዜ በቃ የእግዚአብሔርን ስም እንኳን መጥራት እስኪከብደን ድረስ ምንድን ነው በህይወታችን የሚበልጠው ከእግዚአብሔር? መብለጡን የምናውቀው ጊዜያችን በጣም ይወስዳል፣ አስተሳሰባችን ሁሉ ይይዘዋል። በቃ የምናወራው የምናስበው አይምሯችን ሁሉ የተቆጣጠረው እሱ ይሆናል። ስለዚህ ልጅ ይሁን ትዳር ይሁን ወንድም እህት ይሁን እናት አባት ይሁን ከእግዚአብሔር እንዳይበልጥብን፣ ከጌታ ኢየሱስ እንዳይበልጥብን ልንጠነቀቅ ይገባል። ዛሬ በህይወታችን የጌታን ጥሪ በሙላት እንዳንቀበል፣ ለሱ እሱን ለማገልገል እሱን ለመከተል ምንም የሚይዘን ነገር እንዳይኖር ያስፈልጋል። አሁንም እንዲሁ ነው። የግብዣውን ጥሪ ላለመቀበል የተሰጠው ማማካኛ የወንጌልን ጥሪ ላለመቀበል የሚሰጠው ማመካኛ ጋር ተመሳሳይነት አለው። ለወንጌል ትኩረት በመስጠት በዓለም ያለኝን ጉዳይ አደጋ ላይ መጣል አልፈልግም በማለት ሰዎች አሁንም ይናገራሉ። ጊዜያዊ ፍላጎቶቻቸውን ዘላለማዊ ከሆኑት ነገሮች በላይ አድርገው ይቆጥራሉ። ከእግዚአብሔር ከተቀበሏቸው በረከቶች ከፈጣሪያቸውና ከአዳኛቸው ነፍሳቸውን በመለየት መሰናክል ይሆኑባቸዋል። ዓለማዊ ፍላጎቶቻቸውን ከማሟላት ምንም እንዲረብሻቸው ስለማይፈልጉ የምሕረትን ወንጌል ይዞላቸው ለመጣው መልእክተኛ ለጊዜው ይህ ይበቃል፣ አሁን ልትሄድ ትችላለህ፣ ወደፊት ሲመቸኝ እጠራሃለሁ በማለት ይመልሱለታል። የሐዋርያት ሥራ 24 ቁጥር 25። ሌሎች ደግሞ የእግዚአብሔርን ጥሪ ከታዘዙ ከማህበራዊ ሕይወታቸው የሚከሰተውን ችግር በዋነኝነት እንደ ምክንያት ያቀርባሉ። ቅድም እንዳልኳችሁ ማለት ነው። ከወዳጆቻቸውና ከዘመዶቻቸው ጋር ያላቸውን ሰላም ለማጣት እንደማይፈልጉ ይናገራሉ። ይህንንም በማድረግ በምሳሌው ላይ የተጠቀሱትን ተዋናዮች ቁጭ ይመስሏቸዋል። የግብዣውን ጥሪ ክርስቶስ ይህንን ኮሳሳ ምላሻቸውን የእርሱን ግብዣ ላለመቀበል ያሳዩት የንቀት ምላሽ አድርጎ ወስዶታል። ታደለ? አዎ፣ የንቀት ምላሽ ነው። ከማህበራዊ ከህይወቴ ልገለል ነው፣ እንዴት አደርጋለሁ? እኔ ይህንን ሆነ ከተቀበልኩ አይፈልጉኝም፣ እዛ ሰርክል ውስጥ ልሆን አልችልም፣ እዛ ህብረት ውስጥ ልሆን አልችልም፣ ያስወጡኛል፣ ከድር ያስወጡኛል፣ ከዚህ ያስወጡኛል፣ ከዚህ ይሄ ይቀርብኛል፣ ያ ያመልጠኛል። በጣም ከባድ ነው። የሚጠፋ ነገር ላይ ተንጠላጥለን የማይጠፋውም ጌታ ችላ እንላለን። ጲላጦስም እኮ እንደዚህ ነው። ስለ እውነት ጌታ ኢየሱስ ሲነግረው እውነት ምንድን ነው አለና ለመስማትም አልፈለገም፣ ሄደ፣ አልሰማም፣ ለመልሱም አልጠበቀም። እውነት ምን እንደሆነ ማን እንደሆነ ለመስማት ጊዜ አልነበረው። አይሁድም ማስደሰት ከነሱ ጋር መጣላት አልፈልግም ከቄሳር ጋር መጣላት አልፈልግም ዛሬ ያ በትዳራችን ላይ ችግር ሊፈጥር ይችላል ሁነቱን መከተል ከልጆቻችን ከዘመዶቻችን ሊለየን ይችላል አጥባቂ አክራሪ ልንባልም እንችላለን ዩ ምን እንደያዝን እስካወቅን ድረስ እና ለዛ እውነት ታማኞች እስከሆነን ድረስ ዋጋችሁ ለሰማይ ታላቅ ነው ብሎናል ስለዚህ ክርስቶስን ለመከተል የሚበልጥብን ሌላ ነገር እንዳይኖር በልባችን ገዝፎ ልባችን የያዘ ነገር እንዳይኖር ልንጠነቀቅ ይገባል ገና ሙሽራ ስለሆንሁ ለመጣ አልችልም ያለው ሰውዬ በርከት ያሉ ወገኖች የሚወክል ነው የእግዚአብሔርን ጥሪ እንዳይከተሉ ሚስቶቻቸው ወይም ባሎቻቸው እንቅፋት እንዲሆኑባቸው የሚፈቅዱ ብዙዎች አሉ ባልየው ሚስቴ እየተቃወመችኝ ይህንን ውሳኔን መከተል አልችልም እርሷ ያላት ተጽዕኖ ይህንን ለመቀበል እጅግ ከባድ ያደርገዋል ይላል ሚስትም አሁን ተዘጋጅቷልና ሚስትም አሁን ተዘጋጅቷልና ወደ ግብዣው ነይ የሚለውን የጸጋ ጥሪ ስትሰማ እርሷን በበኩሏ እባክህ ይቅርታ አድርግልኝ ባሌ ይህንን የምሕረት ጥሪ ቀርቦለት የሚያስቀድመው ስራ ስላለው እምቢ ብሏል እኔም ከባሌ መለየት አልችልም ከእርሱ ጋር መሄድ አለብኝ መምጣት አልችልም ትላለች እንዲሁም የልጆች ልብ በጥሪው ይነካና ወደ ግብዣው መሄድ ይፈልጋሉ ነገር ግን አባትና እናታቸውን ስለሚወዱና እነርሱ ደግሞ የወንጌልን ጥሪ እንቢ ስላሉ ልጆችም መሄድ አይጠበቅብንም ብለው ያስባሉ እነርሱም እባክህ ይቅርታ አድርግልን ይላሉ እነዚህ ሁሉ በቤተሰብ መካከል መከፋፈል እንዳይፈጠር ስለፈሩ የመድኃኒዓለምን ጥሪ እንቢ አሉ እግዚአብሔርን ከመታዘዝ እንቢ በማለት በቤታቸው ሰላምና ብልጽግና ይኖራል ብለው ገምተዋል ነገር ግን ይህ ከንቱ ስሜት ነው ራስ ወዳድነትን የሚዘሩ ራስ ወዳድነትን ያጭዳሉ የክርስቶስን ፍቅር በመናቃቸው ንጽህናንና ጽኑነትን የሚያጎናጽፋቸውን አምላካቸውን እንቢ አሉት እነዚህ የሚያጡት ሰማይን ብቻ ሳይሆን ሰማይ መስዋዕትነት የከፈለበትን እውነተኛውን ደስታ ያጣሉ ስለዚህ እንቢ ማለቱ ሰማይን ማጣት ብቻ ሳይሆን እዚህም በመድረም ላይ እንትን ብለናል እኮ አይደለ አባባላል አይደለ ጽድቅና ኩነኔ ቢኖሩም ባይኖሩም ከክፋት ደስ ነዛ ይሻላል ቢኖርም ባይኖርም እንኳን መልካም ህይወትን መምረጥ መልካም መንገድን መከተል መልካም ምርጫን ማድረግ አይጎዳም በዚህ ምድር እንኳን የበረከት ህይወት እንድንኖር ያደርጋል ነው የአባባሉ አባባልን ብቻ ቢሆን ግን አለ ጽድቅና ኩነኔ አለ ስለዚህ ውሳኔያችንን ሌላ ሰው ተጽኖ እንዲያደርግበት መፍቀድ የለብንም የግል ነው ሃይማኖት የግል ነው ውሳኔ የግል ነው ጥሪ የግል ነው የግል ነው ውሳኔን ሌላ ሰው አማክሬ አይደለም መወሰን ያለብን ሁላችንም ሌላ ሰው አማክረን አይደለም እግዚአብሔር ለሚያቀርብልን ጥሪ ውሳኔ መወሰን ያለብን ትክክለኛውንና እውነተኛውን ጥሪ ሲመጣልን ውሳኔያችን በዛ ማድረግ አለብን በምሳሌው ላይ እንደምናየው ጋባዡ ጥሪው ተቀባይነት እንዳጣ በተገነዘበ ጊዜ ተቆጥቶ አገልጋዩን ቶሎ ብለ ወደ ከተማው ጎዳና አውራ ጎዳናና መተላለፊያ መንገዶች ውጣ። ድሆችንና አካለ ስንኩሎችን፣ አይነ ስውሮችንና አንካሳዎችን ወደዚህ አስገባቸው አለ። የግብዣው ጌታ ጥሪውን ከናቁት ፊቱን በማዞር ብቁ ያልሆኑትን ቤትና መሬት የሌላቸውን ጠራ። የተዘጋጀውን ታላቅ ችሮታ ሊያደንቁ የሚችሉትን ድሃና ረሃብተኛ የሆኑትን ጠራ። ቀረጥ ሰብሳቢዎችንና አመንዛሪዎችን አለ ክርስቶስ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ቀረጥ ሰብሳቢዎችና አመንዝራዎች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ማቴዎስ 21:31 ደሃና ጎስቋላ በመሆናቸው በሰዎች ዘንድ የቱንም ያህል የተገፉ ቢሆኑ የቱንም ያህል ዝቅተኛና ጎስቋላ ቢሆኑ እንዲህ ያሉትን የእግዚአብሔር ፍቅር ሳይጎበኛቸው በጭራሽ አይቀርም። የተተወውን የደከሙትንና የተጨቆኑትንም ወደ እርሱ እንዲመጡ ክርስቶስ ይናፍቃል። የትም ሊገኝ የማይችለውን ብርሃን፣ ደስታና ሰላም ሊሰጣቸው ይናፍቃል። እጅግ በኃጢአት ጠልቀው ያሉት ሰዎች የእርሱን ጥልቅ ርኅራኄና ፍቅር የሚያገኙት እጅግ በኃጢአት ጠልቀው ያሉት ናቸው። የእርሱን ጥልቅ ርኅራኄና ፍቅር የሚያገኙት መንፈስ ቅዱስን በመላክ በርኅራኄ ወደ እርሱ እንዲመጡ ለማድረግ ይተጋል። ይሄኛው ጋባዥ ሁልጊዜ ይህን የክርስቶስ ምሳሌያዊ ትምህርቶችን ስንማር እንደምናገረው ቀጥታ አይደለም፣ ምሳሌ ነው። ምሳሌ ማለት ምን ልበላችሁ፣ ምሳሌ ማለት እንደ ምሳሌ እንወስደዋለን እንጂ ቀጥታ አሁን ይሄ ጋባዡ እግዚአብሔርን ያመለክታል ማለት አይደለም። ምክንያቱም የተጠሩት ሰዎች ጥሮችን ጠርቶ ነበረ፣ ሀብታሞችን፣ ጓደኞችን፣ የእሱ ኩያ የሆኑትን ነበረ የጠራው። ከዛ በኋላ እነሱ ስላልመጡ ነው ወደ ሌሎቹ የሄደው። እግዚአብሔር ግን የእጁን ስራ ሁሉ የሰው ዘርን ሁሉ ይፈልጋል፣ ጠርቷል። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። የአይሁድን ብቻ አይደለም፣ የሰው ዘርን ሁሉ ኃጢአት የሚያስወግድ ወደ ሰማይ የሚመራ መንገድ ለማ ለሁሉ ለሰው ዘር ሁሉ እግዚአብሔር እንዲሁ ዓለምን ወዷልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ የተወሰነ ዘር አይደለም፣ የተወሰነ ሀገር አይደለም፣ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ሕይወት ይሆንለት ዘንድ እንጂ። ስለዚህ ከዚህ ሰውዬ ጋር እኩል በኩል ልናመሳስለው አንችልም። ባለፈውም እንዳነበብነው ጸሎት ጭቅጭቅ ስላደረከኝ በቃ ስለ ጓደኝነቱ ሳይሆን ስለ ጭቅጭቁ ተነስቶ ሰጠዋለ። እግዚአብሔር እንደሱ አይደለም። እግዚአብሔርስ ቀን ከሌት እየተጉ ለሚለምኑት እንዴት አብልጦ አይራራም? ሰው እንዲህ ካረገ እግዚአብሔር ደግሞ እንዴት ይበልጥ አያረግም ብለን እንድናወዳድረው ነው ምሳሌነቱ እንጂ ልክ እግዚአብሔር እንዲሁ ነው ይሄም እንዲህ ነው ብለን እንድናስተያየው አይደለም ምሳሌ የሚሰጠን። ስለዚህ እግዚአብሔር ለሰው ዘር ሁሉ የሚድንበትን መንገድ ሲያዘጋጅ ነው የምናየው አይደለ? ከአዳም ከሴት ከተባለው ልጃቸው ጀምሮ እያስተካከለ የጌታ ኢየሱስን መምጫ መንገድ እያዘጋጀ ነበር። አይሁድንም የመረጠበት ምክንያት፣ አብርሃምንም የመረጠበት ምክንያት ይኸው ነበር። በዘርህ ምድር ሁሉ ይባረካል ያለው በጌታ ኢየሱስ ነው። ስለዚህ ይሄ ጥሪ ሲመጣልን፣ ይሄ ግብዣ ሲመጣልን አሜን ብለን ተቀበልነውኛ አሁንም በየለቱ በህይወታችን ጥሪ አለ ምክር አለ እግዚአብሔር ምክር ቃሉን ስንሰማ ጥሪ ነው እሱም ጥሪ ነው ህይወታችን እንድናስተካክል ህይወታችን እንድንመረምር እንድናይ ቆም እንድንል ትክክል እየሄድኩ ነው ወይ ከእግዚአብሔር ጋር ያለኝ ግንኙነት እንዴት ነው ብለን እንድናስብ ነው ሁልጊዜ በቃሉ ዙሪያ የምንሰበሰበው አይደል የዛ ጊዜ የምንወስደው ውሳኔ መውሰድ ያለብን እርምጃ እንዳንወስድ የሚጎትተን ነገር አለ ወይ ነው ጥያቄ ሁልጊዜ በነፃነት ከጌታ ጋር መራመድ እንድንችል ምርጫችን ሁልጊዜ እሱ እንዲሆን እሱን ማስደሰት እሱን መስማት እሱን መታዘዝ እንዲሆን ምርጫችን እግዚአብሔር ሁላችንንም ይርዳን በሚቀጥለው ደግሞ ከዚሁ እንቀጥላለን የሰማነውን እግዚአብሔር ይባርክልን አጭር ጸሎት ላድርግ ቅዱስና ማርያም ከአባታችንና አምላካችን እጅ ጋር ገና መሰግናለን አባት ሆይ ስለህ ያውቃለ ሚስጥሩ እውነቱ ጣፋጭ ስለሆነው ቃል ዛሬ በዚህ ታሪክ ደግሞ እንደተማርነው እኔና ወገኖቼ ምርጫችን ሁልጊዜ አንተን እንድናደርግ ህይወታችን እንድንመረምር ፈቃድን እንዳናደርግ ፈቃድን እንዳንከተል የሚጎትተን የሚስበን ነገር እንዳይኖር በሙላት ጌታ አባት ሆይ አንተ ደስ የምትሰኝበት ህይወት እንዳንኖር የሚይዘን ነገር በውስጣችን እንዳይኖር ነፃ እንድታወጣን ዛሬ ጸልያለሁ ምርጫችን ሁልጊዜ አንተ እንድትሆንልን ሰማይን ሁልጊዜ የምንናፍቅ ሰማይን ደግሞ ጌታ ሆይ ለመግባት እንደሚናፍቅ ሰው እንድንኖር በየለቱ ህይወታችን ባርክልን በዚህ ሳምንት ባርከን አድሰን አንተ የቀረበ የተጠጋ ህይወት እንድንኖር እርዳን በህይወታችን ደግሞ ለሌሎችም ብርሃን እንድንሆን ለሌሎች ብርታት እንድንሆን ለሌሎች ፈውስ እንድንሆን እያንዳንዳችንን እርዳን ቀሪ ጊዜያችን ባርክልን የሰማነው በልባችን ይቆይልን በጌታ በኢየሱስ ክርስቶስ አሜን ተባረኩ
አሜን አንቺም ተባረክልን በእውነት እግዚአብሔር እንዲህ ያለ ትምህርት ስለላከልን እግዚአብሔርን ኢየሱስን መርጠን አንደኛችንም እንደማናፈር የታወቀ ነው መልሱ ይቆይብን ይሆናል እንጂ ሁልጊዜ መፍትሄ ያለው አባት እንደሆነ እናቃለን እግዚአብሔር ይመስገን ለዚህ ትምህርት እሺ አሁን ሁለተኛው መዝሙር እህታችን ለምለም ትዘምርልናለች
እግዚአብሔር የተባረከ ይሁን ማዛም እግዚአብሔር ባርክሽ ለተጠቀመብሽ አሁንም ዘምሮ መዝሙር የአባት እጅ ተዘርግቷል ልጁን ሊቀበል የሚለውን መዝሙር 158 ይሆነ የአባት እጅ ተዘርግቷል ልጁን ሊቀበል ገና በስምህ ይጠራል ወደ እርሱ ይስብሃል ገና ከፍ ያለ ምክር ድምፅ ይነግርሃል እያለ ልጄ ሆይም ስማ በሰርጌ ቤት ግባ ያለ ሰላም የምትኖር በዓለም በረሃ ያደረግ ምንጭ የለበትም ለማርካት የሚችል ከሱ የጠበቀህ እንደሆን ጥማትህ ይረካል ግን ህይወት ያለበት የሱስ መድሃኒታችን ነው ያለ ርስ በፊት ያገኘኸው በአንተ ምሃዲያት ሰይጣንን በማገልገልህ ቀርቶ ብህንደሆ አሁን ቢሆን ሚጠራል ሊሰ ሁላችንንም በኃጢአት እርቀን ነበር ግን በእግዚአብሔር ፍቅር በአባት ፍቅሩ እኛን ስለ ጠራነ ይቅር ስላለነ እግዚአብሔር ስም የተባረከ ይሁን
አሜን
ይሄን እድል እንዳናጣ ደግሞ እግዚአብሔር በጸጋው ይርዳል
አሜን አሜን ተባረክልን አሜን እሺ ዛሬ ተቀዳው ቁጥር 7299 ነው የሚሆነው በእውነት በረከት ያለው ትምህርት ነው መዝሙሩም በጣም ደስ የሚል ነው እግዚአብሔር እንደገና እንድንሰማው ይርዳን አሁን ወደ ጸሎት እንሄዳለን ወይዘሮ መቤት በጸሎት ወደ እግዚአብሔር ፊት ያቀርቡናል አንዴ አንሚት አድርገና አንሚት አድርጌዋለሁ
ይሰማል?
አሁን ይሰማል።
እንጸልይ። ክብር ምስጋና ይገባሃል በሰማይ የምትኖር አባታችን። አምላካችንና ጌታችን ሆይ ተመስገን። በቀን ሶስት ጊዜ ቅዱስና ሕያው የሆነውን ቃልህን ጉልበት የሚሆነንን የሚያበረታንን ወደ ሰማይ መንግስት የሚያገባንን ወደ አንተ የሚያቀርበንን የምታሰማን የምታስተምረን በተለያየ አገልጋዮች እግዚአብሔር አምላክ ሆይ ስምከፍ ይመልሰ እዚህ መስመር አባት ሆይ አሁን በአስፈላጊ ጊዜ በአስፈላጊ ዘመን ጌታ አባቶ ስለደረስክልን ተመስገን ስለምትቀሰቅሰን ስለምታድሰን እግዚአብሔር አምላክ ሆይ ስለምታነቃቃን ስምከፍ ይበለኝ ጌታ አባቶ የማትተውን የማትረሳን አምላክ እንደ ኃጢአታችን ብዛት እንደ ስንፍናችን የማታረክ ወደቅንበት የምትፈልገን የምትሻን እግዚአብሔር ሆይ ተመስገን የመዳንህን መንገድ ስላሳየህን ስለከፈትክልን ብርሃንህን ስላበራህልን እግዚአብሔር አምላክ ሆይ ተመስገን። አባት ሆይ ካለፈው ጊዜ ይልቅ እግዚአብሔር አምላክ ሆይ ወደ አንተ እንድንጠጋ አባት ሆይ ቅዱስ ቃልህን ሰምተን እንድንጠቀምበት በተግባር የምናሳየው የምንኖርበት አባት ሆይ ታረገን ዘንድ ፈቃድህ በጸሎት እንድንተጋ እንዳንታክት እግዚአብሔር አምላክ ሆይ ድካማችን ዝለታችን ሁሉ ከኛ ርቃ አባት ሆይ በአዲስ መንፈስ በአዲስ ኃይል ጌታ ወደ አንተ እንድንቀርብ ጉልበት ሆነን የኔ ጌታ አባታችን ስለምትሰማ በመሐከላችን በጉባኤያችን መሐከል ስለምትገኝ እግዚአብሔር ሆይ ተመስገን። አባት ሆይ ያ ሁሉ ጌታ ሆይ የማይገኝበት ጊዜ አለ። ነገር ግን ጌታ ስንቃችን ሰንቀን በማይገኝበትም ጊዜ ጌታ የሰማነውን ያወቅነውን የተቀበልነውን ጌታ እያንሰላሰልን ቃልህን በውስጣችን መዝገብ አድርገህ ታኖርልን ዘንድ ጌታ አምላክ ሆይ እስከምትመጣ ድረስ እግዚአብሔር አምላክ ሆይ ካንተ ሰንልኝ በመንገድህ እንዳሰብህ መኖር እንድንችል አሻግረን የኔ ጌታ አሻግረን አባቴ ለምንሃለሁ። ከዚህ እንዳንቀር እግዚአብሔር አምላክ ሆይ አባት ሆይ ልጆቻችን የልጅ ልጆቻችን ትውልዳችን ሁሉ እግዚአብሔር አምላክ ሆይ አንተ አንጽልን አንተ አሳድግልን ልቦናቸውን አቅና የኔ ጌታ ያንተ አርጋቸው በቤት ትከላቸው የኔ ጌታ በመውጣት በመግባታቸው ሁሉ በሚያደርጉት ሁሉ በማስተዋል አንተን በመፍራት እንዲወጡ እንዲገቡ ፈቃድ ይሁን አባት እግዚአብሔር አምላክ ሆይ በሚያደርጉት ነገር ሁሉ እግዚአብሔር አምላክ ሆይ የተከናወነላቸው ታደርጋቸው ዘንድ ፈቃድ በዚህ ጊዜ ሆስፒታል በቤታቸው በአልጋ ቁራኛ የሆኑ የምናውቃቸው የማናውቃቸው ስማቸውንም ልመጥራት የማንችል ጌታ ሆይ ነገር ግን ማዳንህን የሚሹ የሚፈልጉ እግዚአብሔር አምላክ ሆይ ብዙዎች ናቸው። ባለም ዙሪያ የሁሉ የምትበቃ አምላክ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ሰማ። ቃሉን ላከ፣ ፈወሳቸው። እንደሚለው ቃል ላከ ነው ጌታ። ቃል ላከ አምላክ እንዲድኑ እንዲፈወሱ ታላቂቱን ክንድህን ማዳን የለመደችውን ክንድህን አባት ሆይ ላክላቸው፣ ዳብሳቸው፣ ዳስሳቸው የኔ ጌታ እለምንሃለሁ። አንተ የቅርብ አምላክ ነህ እንጂ ሩቅ አምላክ አይደለህም። ስለዚህ አምላክ ድና ያመስግኑ፣ ሙታን ያመሰግኑ። አባት ሆይ ወንድማችን አቶ ግርማ የሳሙኤል ወንድማችን እህት አስቴር ተበጃ፣ አስቴር ነገሬ፣ ማሪቱ እግዚአብሔር አምላክ ሆይ ሜሮን ወርቄ፣ ወይዘሮ ጥሩነሽ፣ ወይዘሮ ፈጠኑ፣ ወይዘሮ ዜና፣ ወይዘሮ አበበችን ስለፈወስካቸው ተመስገን። ፍጹም ፈውስ አድርግላቸው ጌታ ሆይ። አባት ሆይ አምላኬ ሆይ ጸሎታችን ሰምተህ ፈውሳቸው እንደገና በፊትህ ለምስጋና እንድንቀርብ ጌታ ፈቃድ ይሁን። አምላክ ሆይ ሸክም በዝቶባቸው ደግሞ ለጸሎት አደራ የቀረቡትን በፊት ያፈሰሱትን ሁሉ እግዚአብሔር አምላክ ሆይ ልመናቸውን አዳምጠህ መልስ ሰጥተህ እንቆቅልሻቸውን ፈተህ በምስጋና ታቆማቸው ዘንድ ፈቃድ። እግዚአብሔር አምላክ ሆይ እነዚህ አራት ልጆች አንደበታቸውም አይናገር አንደበታቸውን ፈትተህ አባት ሆይ ለመናገር ታስችላቸው ዘንድ እለምንሃል። እንዲሁ ደግሞ ጆሯቸውም የማይሰማ አይናቸውም የማይመቆም ያቃታቸው እድሜያቸው ደግሞ ማደግ ያቃታቸው እግዚአብሔር አምላክ ሆይ በብዙ ነገር የተያዙ እግዚአብሔር አምላክ ሆይ እነሱን ሁሉ አይተህ ተመልክተህ ሩህሩህ አባት ነህ፣ ራራላቸው። የኔ ጌታ እለምንሃለሁ እግዚአብሔር አምላክ ሆይ እንዲሁ ደግሞ ጌታ በትዳራቸው ችግር የገጠማቸውንም እነሱንም ደግሞ ጌታ የዘመመ ቤታቸውን አቅንተህ ገንብተህ ጌታ ሆይ ቃል ኪዳናቸውን ጠብቀው ይቅር እየተባባሉ እየተሸካከሙ አብሮ መኖር እንዲችሉ ልጆቻቸው አባት ሆይ በብብታቸው ይዘው እንዲያሳድጉ ተንከባክበው በቤት ጌታ ሆይ እንዲያሳድጉ ተረዳቸው ዘንድ ፈቅ ሁሉ ከንቱ ንፋስ እንደመከተል መሆኑ እንዲያውቁት እንዲረዱት እግዚአብሔር አምላክ ሆይ ሁላችንም ጌታ በመንበርከት በመጸለይ ጌታ በረከት አለና ፈውስ አለና ይህንን ሳንረሳ ሳንታክት እንድንበረታ አንተ እርዳ። በቤተ ክርስቲያናችን ጌታ የተጀመረውን ግንባታ እግዚአብሔር አምላክ ሆይ እነዚያም በአቃቂ ጌታ ሆይ ቃልህን እውነትን ጌታ ሆይ ለማግኘት እግዚአብሔር አምላክ ሆይ ቃልህን የሚያጠኑ የሚከታተሉ ወደ እውነት ሁሉ የጠራሃቸውን እግዚአብሔር አምላክ ሆይ ይዘው እውነትን ተቀብለው እንደገና ወንጌልን ለማሰራጨት እንዲችሉ ለዚህ ታበቃቸው ዘንድ ፈቃድ። እግዚአብሔር አምላክ ሆይ በሌላ ቦታ በየቦታው የተበተኑትን በቤትህ ወንጌላውያንን በየሄዱበት ጌታ ሞገሱ ናቸው። ቃልህን በሚዘሩ ጊዜ ቃልህ እንዲበቅል ደግሞ የቅዱስ መንፈስ ዝናብ ይለቀቀን ጌታ። በእያንዳንዳችን ልብም ጌታ ቅዱስ መንፈስ ጌታ እንዲሞላ ባዶ ሕይወታችን ባዶ ማድጋችን ትሞላ ዘንድ ፈቃድ ይሁን። አባቱ ያለ መንፈስ ምንም መሆን አንችልም። ስለዚህ አምላኬ እግዚአብሔር አምላክ ሆይ መጮህ መጸለይ እንዲሁ ጌታ ሆይ እንዳይሆንብንና አምላክ ሆይ ጸሎታችን ሰምተህ አምላኬ ሆይ ጌታ ሆይ መሻታችን ትሞላልን ዘንድ ፈቃድ ይሁን። የኔ ጌታ በአንድሩስ ዩኒቨርሲቲ የታዘዘውን ደግሞ የተባለውን የመነቃቀፍ ፕሮግራም ያ ፕሮግራም አልፈ ተገኝ ጌታ በዚያ እግዚአብሔር አምላክ ሆይ ያንተ ፈቃድ ያለበት ያንተ እጅ ያለበት ቅዱስ መንፈስ የተሞላበት ጌታ ሆይ በሐዋርያት ጊዜ እንደነበረው እግዚአብሔር አምላክ ሆይ አዳራሽ ውስጥ የሚንቀሳቀስ ጌታ ሆይ ቅዱስ መንፈስ ጌታ እንዲሞላቸውና ተነቃቅተው ውስጣቸው ሁሉ ታድሶ ታንጾ እንዲመለሱ በረከትን አሰው እንዲመለሱ እነሱ በተባረኩበት በረከት እኛ ደግሞ እንድንባረክ ፈቃድ ይሁን። አባት ሆይ ነቅተን እንድንጠብቅ የኔ ጌታ እግዚአብሔር አምላክ ሆይ ነገ ደግሞ ጌታ ሆይ በአገራችን በሚደረገው ደግሞ ምርጫ ፈቃድ ቢሆን አንተ አልፈ ተገኝ የኔ ጌታ አባቶ የህዝብን እንባ ጥረግ ጌታ ሆይ ፈቃድ ይሁንና ያ ተበደለ ፍርድ ጎደለ የሚለውን ታስቀምጥበት ዘንድ እግዚአብሔር አምላክ ሆይ አሁንም በስልጣን ላይ ያስቀመጥካቸውን ጌታ የሚሰሩትን እንዲያውቁ ጌታ ሆይ አንተን እንዲፈሩ ልባቸውን እግዚአብሔር አምላክ ሆይ ትመረምር ዘንድ እግዚአብሔር አምላክ ሆይ ወደ መልካም አስተሳሰብ አይምሯቸውን ታመጣ ዘንድ እግዚአብሔር ሆይ ምድሪቱ ሰላም እንድታገኝ ህዝብህ እርፍ እንዲል እግዚአብሔር አምላክ ሆይ ከእንግዲህ ያለ ደግሞ ጊዜውን ጌታ ተባርክ ዘንድ እንለምንሃለን። ጌታ ሆይ ለሰማህን እናመሰግንሃለን። እስካሁን አብረህን ስላለ ተመስገን። ማታም በተዘጋጀልን መንፈሳዊ ድግስ ልቦናችን አእምሯችን ሁለመናችን የተከፈተ ሆኖ ጌታ ሆይ በልባችን ጽላት እንድንጽፈው በእውነትና በመንፈስ በአንድ ልብና በአንድ ሀሳብ ጌታ ሆይ እንድንሆንና ጌታ ቃልህን እንድንቀበል እንድንባረክ ትረዳን ዘንድ ፈቃድ ይሁን። ክብር ሁሉ ለአንተ ይሁን። ምስጋና ሁሉ ልዕልና ስግደት አምልኮ ለአንተ ይገባሃል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን
አሜን አሜን። ተባረኩልን። እሺ እንግዲህ ፕሮግራማችንን እዚህ ላይ እናጠቃልላለን። ስብሰባ ጁን 20 ቅዳሜ ማታ ይኖራል። በፍሎሃ ቤተክርስቲያን የሚደረገውን የህንፃ እንትን ለመነጋገር እሱን እናስብ፣ በጸሎታችን እናስብ፣ በስብሰባውም ላይ ተገኝተን እንሳተፍ። በተረፈ እግዚአብሔር ከእናንተ ጋር ይሁን፣ በሁሉ ይባርካችሁ ይጠብቃችሁ፣ በሰላም ያገናኘን። ደህና ዋሉልኝ።